ሰላም እንደምናመሻችሁ የጋቢና ቪ አድማጮች የዕለተ ማክሰኞ ጥቅምት 2014 ዓ.ም ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ለዛሬ በተለያዩ የሙያ ዘርፎች ባሳዩ ጥቂት መልካም ምሳሌ ሆናሉ በመልካም ስብዕናቸው ደግሞ ወጣቶችን ያንጻሉ ያላቸውን ፕሮግራሞች አሰናድተናል። ከነዚህ መካከል ጥቂቶችን እናስተማማችሁ። የሰማችኋቸው ዶክተር ጥላሁን ሀብቴ ይባላሉ። በኢትዮጵያ የካንሰር ህክምናን ለማሻሻል እየተደረገ ያለ እንቅስቃሴን የሚያስቀኝ አንድ ዘገባ ይኖረናል።
ስኮላርሺፕ ያገኘው በፊልድ ኮምፒውተር ሳይንስ እና አርቲፊሻል ኢንተለጀንስ ነው። በጣም ሞደርን እና ከረንትሊ በጣም ዲማንድ ያለው ኮርስ ነው። ከኔም ከድሮ ስራዎች ጋር የተገናኘ እና ወደፊትም እነዛን በደንብ ለማስቀጠል አድቫንስድ በሆነ ደረጃ ለማስቀጠል የሚያግዘኝ ትምህርት ይሆናል።
አሁን ደግሞ የሰማችሁት ወጣት ናትናኤል ታምሩ ይባላል። የቴክኖሎጂ ፈጣሪና በቅርቡ ደግሞ የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ ለመማር ነጻ ትምህርት ክፍል ያገኘ የ21 ዓመት ወጣት ነው። የምሽት እንግዳችን ነው። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ ቆየ ነኝ። በቅንብሩ ንጉሱ ታምሬ አብሮኛል። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሀብታሙ ስዩም ያሰማናል።
አመሰግናለሁ ስመኝሽ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኤጀንሲ እውቅና የሌለው ቃለ ምልልስ አድርገዋል ያላቸው የድርጅቱ የኢትዮጵያ ቅርንጫፍ ኃላፊ አስተዳደራዊ ረፍት እንዲወስዱ እንዳደረገ ተሰምቷል። ኃላፊዋ ከሰሞኑ በተባበሩት መንግስታት የበላይ አለቆች ገሸሽ እየተደረጉ እንደሆነና እኒ አለቆች ለትግራይ አማጽያን አዛኝ መሆናቸውን በማንሳት ሲተቹ ተሰምተዋል። ኤኤፍፒ አረጋግጫለሁ ያለው ለኃላፊዋ ማውሪን አቺንግ የደረሳቸው ደብዳቤ ኢትዮጵያ ባለፉት ሳምንታት 7 የተባበሩት መንግስታት ድርጅት ባለስልጣናትን ጣልቃ ገብነት በመክሰስ በማባረሯ የተናጠውን የረዴት ምላሽ የበለጠ ለአደጋ እንዳይዳረገው ተሰግቷል። ባለፈው ሳምንት ነበር አቺንግና ሌላ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን ጄፍ ፒርስ ለተሰኘው ጻፊ የሰጧቸው ዘለግ ያሉ ቃለ ምልልሶች በበይነ መረብ ላይ የተሰሙት። ጄፍ ፒርስ የኢትዮጵያን መንግስት የሚከላከሉ ጽሑፎችን በማተም ይታወቃል። አቺንግ በዚህ ቃለ ምልልስ ላይ የትግራይ ነጻ አውጪ ግንባርን የወቀሱ ሲሆን በአንድ ወቅት ከሳውዲ አረቢያ እንዲወጡ የተገደዱ የትግራይ ተወላጆችን ወደ ሩዋንዳ እንዲሄዱ በትግራይ ኃይሎች በኩል እቅድ እንደነበረም ተናግረዋል። ኤፍፒ አይቼዋለሁ ባለው የውስጥ ደብዳቤ ላይ ግን አቺንግ ድምጹ በሚስጥር የተቀዳና ተመርጦ የተቆራረጠ መሆኑን በመጥቀስ መረበሻቸውንና ተስፋ መቁረጣቸውን አስታውቀዋል። በትናንትናው ዕለት አንቶኒዮ ቪቶሮኒ የተሰኙት የተባበሩት መንግስታት ድርጅት የስደተኞች ድርጅት ኃላፊ ተቋማቸውን ከአቺንግ አስተያየት የሚያራርቅ ደብዳቤ ጽፈዋል። በድምጹ ውስጥ የሚሰሙ ሀሳቦች ከተቋሙ መርህና እሴት ጋር የሚጣረስ መሆኑን የጠቀሱት ቪቶሪኖ የተቋማቸው አቋም ተደርጎ በምንም ሁኔታ መወሰድ እንደማይገባው አስታውቀዋል። በደብዳቤው ላይ አቺንግ በአስቸኳይ ከኢትዮጵያ እንደተጠሩና አስተዳደራዊ እረፍት እንዲወስዱ እንደተደረገም ተጠቅሷል። ይህ በእንዲህ ያለ የኢትዮጵያ ጠቅላይ ሚኒስትር ፕሬስ ሴክሬታሪያት የሆኑት ብለኔ ስዩም በተባበሩት መንግስታት ድርጅት ያለውን መዋቅራዊ መድሎ በተመለከተ ያልተቀባባውን እውነታ ተናግረዋል ባሏቸው በማውሪን አቺንግ ላይ የተጣለው አስተዳደራዊ ውሳኔ በእጅጉ እንዳስደነገጣቸው ተናግረዋል። በተባበሩት መንግስታት ድርጅት አመራሮች ዘንድ አለ ያሉትን ውስጣዊና ውጫዊ ፖለቲካዊ ጫና በጥልቀት ሊመረመር እንደሚገባም በትዊተር ገጻቸው ላይ አሳስበዋል። መቀመጫቸውን በዩናይትድ ስቴትስ ያደረጉ የምጣኔ ሀብት ተመራማሪዎች የዘንድሮው የኖቤል የምጣኔ ሀብት ዘርፍ ተሸላሚ መሆናቸው ታውቋል። ለሽልማት ያበቃቸው ደግሞ ዝቅተኛ የክፍያ ጠለል፣ ስደትና ትምህርት በስራ ገበያ ላይ ያላቸውን ውጤት የሚያሳይ ምርምር ማቅረባቸው ነው። ከዚህ በተጨማሪ ከምርምሮቹ የሚወሰዱ ድምዳሜዎችን ለመረዳትና በተለመደው አሰራር ሊተገበሩበት የሚችሉበትን ሳይንሳዊ መዋቅር ማዘጋጀታቸው ተሸላሚ እንዳደረጋቸውም ተሰምተዋል። ተሸላሚዎቹ ካናዳ የተወለዱት በበርክሌይ የካሊፎርኒያ ዩኒቨርሲቲ ባልደረባ ዴቪድ ካርድ፣ የማሳቹሴትስ የቴክኖሎጂ ተቋም ባልደረባ ጆሹዋ አንግሪስ እንዲሁም በሆላንድ የተወለዱት ጉይዶ ኤምቤንስ ከስታንፎርድ ዩኒቨርሲቲ ናቸው። የኮቪድ-19 ቫይረስ በአደገኛ ሁኔታ እንዳይስፋፋ 70% የዓለም ሕዝብ ክትባት መውሰድ እንዳለበት ባለሙያዎች ጥሪ እያቀረቡ ነው። የዓለም ጤና ድርጅት ባለሙያዎች ቡድን የሁሉ ሰው መከተብ ያለበት ታዲያ ከ2022 የጎርጎዛውያኑ ዘመን መንፈቅ በፊት እንደሆነም አክለዋል። 15 ባለሙያዎችን ያካተተው ስልታዊ የአማካሪዎች ቡድን ለአራት ቀናት የነበረውን ስብሰባ ያጠናቀቀ ሲሆን በመጪው ዓመት አጋማሽ እያንዳንዱን ሰው ለመከተብ ከሚያስችል በላይ ክትባት ክምችት መኖሩን ገልጾ ባለጸጋ ሀገራት ግን ክትባቶችን ከመከዘን ታቅበው ተጠቅሰው እስካሁን ላልደረሳቸው ለሀገራት ማሰራጨት እንደሚገባቸው አሳስበዋል። ባለሙያዎቹ መካከለኛ ወይንም ደካማ የመከላከል አቅም ያላቸው ሰዎች ድጋሚ ወይንም ሶስተኛ ዙር ክትባት ሊሰጣቸው እንደሚገባም መክረዋል። ትልቅ ስም ከሚሰጣቸው የረጅም ርቀት ሩጫ ውድድሮች መካከል አንዱ የሆነው የቦስተን ማራቶን በትናንትናው ዕለት ተደርጓል። ኬንያዊው ቤንሰን ኬፕሩቶ ባለድል ሆኗል። 26.2 ማይሉን ውድድር በ2 ሰዓት ከ9 ደቂቃ ከ51 ሰከንዶች በሆነ ውጤት አሸንፏል። ኢትዮጵያውያኑ ለሚ ብርሃኑና ጀማል ይመር ሁለተኛና ሶስተኛ ደረጃን ይዘዋል። በሴቶች ከአንደኛ እስከ ሶስተኛ ደረጃ የያዙት ኬንያውያን ሆነዋል። ውድድሩን በ2 ሰዓት ከ24 ደቂቃ ከ45 ሰከንድ ያጠናቀቀችው ዲያና ቺሚታይን ተከትለው ኤድና ኬፕላጋትና ሜሪ ዋቺራ ለድል በቅተዋል። ውድድሩ የኮቪድ ወረርሽኝ ከተቀሰቀሰ ወዲህ ለመጀመሪያ ጊዜ የተደረገ ነው።
እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳት ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክ እና በትዊተር የማህበራዊ ትስስር ገጾቻችን @ቪኦኤ አማሪክ ብላችሁ ልታደርሱን ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እንለፍ። ዶክተር ጥላሁን ሀፍቴና ዶክተር ዳባ ሙሲሳ በጅማ ዩኒቨርሲቲ ውስጥ አጠቃላይ የቀዶ ጥገና ሐኪሞች እንዲሁም ጋስትሮ አንኮሎጂስት ወይም የምግብ ስልቀጣ አካላት የካንሰር ህክምና ክፍል ሐኪሞች ናቸው። ሁለቱ ሐኪሞች በጅማ ዩኒቨርሲቲ ውስጥ የቀዶ ጥገና ህክምና አገልግሎት መስጠት የጀመሩ ቢሆንም የካንሰር ህክምና በሀገሪቱ ያን ያክልም ያደገ ባለመሆኑ ስራቸውን ለማካሄድ መጠነ ሰፊ ችግሮች አሉባቸው። እነዚህን ችግሮች ለመቅረፍ ታዲያ በቤጅም የሚገኝ አንድ ተቋም ያወጣው ውድድር ላይ ተሳትፈው ከፍተኛ የህዝብ ድምጽ በማግኘት በዩኒቨርሲቲ በሚገኘው የህክምና ክፍላቸው ለማሻሻል የሚያግዝ የገንዘብ ድጋፍ አሸንፈዋል። ኤደን ገረመው በዚህ ዙሪያ ዘገባ አሰናድታለች።
ዶክተር ጥላሁን ሀፍቴና የስራ ባልደረባቸው የሆኑት ዶክተር ዳበሳ ሙሲሳ በጅማ ዩኒቨርሲቲ ውስጥ የቀዶ ጥገና ስፔሻሊስቶች እንዲሁም የምግብ መፈጨት ስርዓት የካንሰር ህክምና የሁለተኛ ዓመት ፌሎ ናቸው። ሁለቱ ሐኪሞች በኢትዮጵያ ገና በጅማሬ ደረጃ ላይ ያለውና ከፍተኛ የሆነ የባለሙያ ጥረት ባለበት ዘርፍ ውስጥ አገልግሎት እየሰጡ ይገኛሉ። ዶክተር ጥላሁን እሳቸውና ባልደረባቸው ዶክተር ዳበሳ ስለሚሰሩት ስራ እንዲህ ያስተዋውቃሉ።
ትሬኒንግ ላይ ነው ያለነው። ፌሎሺፕ ፕሮግራማችንን ከጀመረ 2 ዓመት ሆኖናል። ጅማ ዩኒቨርሲቲ በእኛ ላይ እኛ ባለንበት ዩኒቨርሲቲና ከቤልጅየም ሀገር ዩኒቨርሲቲ ኦፍ ጌንት የጋራ ትብብር የተጀመረ ስፔሻሊቲ ፕሮግራም ነው። አሁን 2 ዓመት አካባቢ ሆኖታል። ሲጀመር የ2 ዓመት ፕሮግራም ነበረ፣ ግን አሁን ባለው በተፈጠረው የኮቪድ በሚታወቀውትም ችግሮች ማለቅ አልቻለም። አዘርዋይስ 2 ዓመት ፕሮግራም ተብሎ ነው የተጀመረው ፌሎሺፑ። ኖርማሊ ካንሰር እንዲ በተለምዶም ያው የሰለጠነው ዓለም በሽታ ተብሎ የሚታሰብ ነገር አለ። ግን እኛም እንግዲህ ኦልሬዲ ህክምናም ስንማር ከዛ በኋላ ስፔሻሊቲያችንን በተለያየ እንትኖች ሰርተን ስናገለግል ያው የምናየው ነገር ምንድን ነው? ካንሰር እውነቱን ለመናገር በሀገራችን ይሁን በአህጉራችን በጣም በርከት ብሎ ይታያል። ግን ነው የካንሰር ህክምና እንዲሁ በተፈጥሮ ራሱ በጣም ቻሌንጂንግ ነው። ሰርጀሪ ይሁን እንዲሁም ከቀዶ ህክምና በተለይ የሚሰጠው አይነት ህክምና ትንሽ ቻሌንጆች አሉት እና ብዙ በሽተኞች ይሰቃዩበታል። ግን ደግሞ ልክ ሀገራችን እንደዚህ ተስፋፋ ራሱ የቻለ ካንሰርን ብቻ ፎከስ አድርጎ የሚሰራው የህክምና እንትን ሂደቱ የለም እንደ ሀገር እንኳን ስናየው እና ስፔሻሊ ደግሞ እንደዚህ ወደ ክፍለ ሀገሮች ምናምን ስጭ አሁን እኛም ያለንበት ቦታ ላይ ኦልሞስት ምንም እንደዚህ ካንሰርን ፎከስ አድርጎ የሚሰራ ነገር የለም።
በጅማ ዩኒቨርሲቲ ውስጥ አገልግሎት መስጠት ከጀመረ 2 ዓመታትን ባስቆጠረው የስርዓተ ምግብ መፈጨት የካንሰር ቀዶ ጥገና ህክምና ክፍል ውስጥ ከደቡብ ምዕራብ የሀገሪቱ ክፍል ለሚመጡ ህሙማን ሰፊ የሆነ አገልግሎት እየተሰጠ መሆኑን ዶክተር ጥላሁን ሀፍቴ ይናገራሉ።
ኖርማሊ ካንሰር ሬጅስትሪ የሚባል ነገር አለ። ያው በአመት ውስጥ በአንዲት ሀገር ውስጥ የካንሰር ምን ያህል ካንሰር ይከሰታል እነማን ላይ ይከሰታል የሚለውን ዴታዎች ያስፈልጋሉ። እኛ ሀገር እንዳለመታደል ሆኖ ለዚህ ካንሰር ሬጅስተሪ በሀገር አቀፍ ደረጃ ምንድን ነው እዚህ ምን ያህል ነው ብለሽ ኤግዛክት ቁጥር ባትናገሪም፣ በየቀኑ ግን ከምናየው ነገር ችግሩ በቃ ማለት ያልተለመደ ነገር እንዳልሆነ ይገባሻል። እና ደናል ካንሰር የምንላቸው በባህሪያቸው ምን ምልክቶቹ ምኖቹም ብዙ የነግልጥ ያለ ነገር የለውም እና ያው እኛ የምናክመው የዩኒቨርሲቲ ሆስፒታላችን አሁን ለካችመንት ተብሎ አድሬስ የሚያደርገው ፖፕሌሽን መጠን ከ15 ከ20 ሚሊዮን ይጠጋል። የሳውዝ ዌስት ኦፍ ኢትዮጵያን ሪጅን ሙሉ አሁን ምዕራብ ኢትዮጵያ ካችመንት ቦታው ላይ ያው የሆስፒታል የሚያስተናግድ ሆስፒታል ነው እና ያንን ፖፕሌሽን ነው በግምት ከ15 ከ20 ሚሊዮን ይሆናል እና በጣም በርካታ የክፍሉን የሀገራችንን እንትን አድሬስ የሚያደርገው እና ልጆቻችን በአብዛኛው በሚባል ደረጃ የሚመጡት ያው ሀገራችንን በአብዛኛው የገጠሩ አካባቢ የሚያመዝንባት አገር ከመሆኗም የተነሳ ከገጠር ከሚባል አካባቢዎች ነው የሚመጡት። ስለዚህ ያምን ማለት ነው የእውቀት ደረጃቸው እነዚህ ስለ በሽታዎቹ ምልክቶቹን አውቀው እንደገና ደግሞ በሽታው በሚመጣ ሰዓት የጤና እንትን ፈልጎ ደግሞ ወደ ጤና ተቋማት የመምጣት ነገሩ በጣም ዝቅተኛ የሚባል ነው። ይህኛው ካንሰርን በማከም ሂደት ላይ ደግሞ ከየትኛውም አይነት በሽታ በተለየ በጣም ትልቅ የሆኑ እንትኖች ተግዳሮቶችን ያሳድራል ሐኪሙ ላይ ማለት ነው ለማከም በሚያደርገው ጥረት ላይ።
ከካንሰር ጋር ተያይዞ ያለው የማህበረሰቡ እውቀት እጅግ ዝቅተኛ በመሆኑ የተነሳ አብዛኞቹ ህሙማን ብሶባቸው እንደሚመጡ የሚናገሩት ዶክተር ጥላሁን ይሁንና ሆስፒታላቸው የባለሙያ እንዲሁም የህክምና መሳሪያዎች እጥረት እንዳለበትም ያስረዳሉ። በዚህም የተነሳ ከሙያ አጋራቸው ዶክተር ዳበሳ ሞሲስ ጋር በመሆን ግሎባል ሊደርስ ኦን ሜዲካል ቴክኖሎጂስ ኤንድ ሰርቪስስ በተሰኘ ቤልጅየም ሀገር ውስጥ በሚገኝ ተቋም በሚያዘጋጀው ውድድር ላይ ናስካር የተሰኘውን ፕሮግራማቸውን ይዘው በመወዳደር በህዝብ ድምጽ አንደኛ መውጣት ችለዋል። ዶክተር ጥላሁን ስለ ውድድሩ እንዲህ ያስረዳሉ።
ያው ካንሰር ሰርጀሪ ሐኪም የሚጠይቅሽ የክህሎትና የችሎታ ወይ ደግሞ አቅም በተጨማሪ በጣም በርካታ ነገሮችን ያው ዲማንድ ያደርጋል። እንደኛ ሰው ኃይሉ ፈልጅኑ ወይ ደግሞ ቀዶ ህክምና ሐኪሙን ብቻ ሳይሆን ተጨማሪ አጋዥ ነርሶችን እንዲሁም ደግሞ ሌሎች ተጨማሪ ሐኪሞችን ይጠይቃል። በዛ ረገድ ነገርኩሽ ገና ትሬኒንግ ላይ ያለን ሁለት አድቫንስ ሊሆነ ወይ ደግሞ ሌት ስቴጅ ሆነ ነው የሚመጡት ራሱን የቻለ ህክምናውን ለመስጠት ችግሮችን እንድንጋፈጥ ያደርገናል። ስለዚህ በጣም ዲማንዲንግ ነው ማለት ነው። ሌላኛው ከፋይናንስ አንጻርም ይህን ሰርቪስ መስጠት ያሉ መሳሪያዎችም ያስፈልጋሉ። ግርኩሽ ሶስት እንደ እኛ አይነት ተመሳሳይነት ያላቸው ፕሮጀክቶች ናቸው የተወዳደሩት። በአግሪካልቸራል ሪሶርስ ሊሚትድ በሆነ ቦታ የሚንቀሳቀሱ ሶስት እንትኖች አንዱ የኛ ነው አስኬር ይባላል። ሌላ ጊዜ በካሜሮን የሚንቀሳቀስ የልብና ተጓዳኝ ችግሮች ኦፕሬሽንን ትሬኒንግ የሚሰጥና ሰርቪስ የሚሰጥ ፕሮጀክት ነው። ሌላኛው ደግሞ የተለያዩ አፍሪካ ሀገራቶች የጤና ከንትምን አክሰሱን ለማሻሻል የሚሰራ ሶስት ፕሮጀክቶች ናቸው። እነዚህ ፋይናንሶቹ መጨረሻ ላይ ሶስት የደረሱ ከዛ ውስጥ የኛ ፕሮጀክት በቅጣት ከፍተኛ ባልመጠም ነው ያሸነፈው።
ይህን ውድድር በማሸነፋቸው ከሚያገኟቸው ነገሮች አንዱ በርቀት ሆኖ የሚሰራ ቀዶ ጥገናን መከታተል የሚያስችል መሳሪያ መሆኑን የሚናገሩት ዶክተር ጥላሁን ይህም ትልቅ ፋይዳ አለው ይላሉ።
ኢሌክትሮኒክ የሚባለው ድርጅት ከሚያቀርባቸው ነገሮች አንዱ ሮድሴት ኮንስ የሚባሉ ስማርት ግላሶች አሉ። እነዚህ ስፔሻላይዝድ የሆነ መነጽር ነገር ሆኖ ልክ በርቀት ላለ ሰው ትሬኒንጎች ሊኖች ስፔሻል ያወኛ ገፍታመችው ኦፕሬሽን ለሚሆነው ትሬኒንጉ እና ኦፕሬሽን ሲሰራ ከሩቅ ሆኖ ለመከታተል አቴንድ ለማድረግ እነዚህ ፕሮሲጀሮችን የሚያገለግል አይነት ሌተስት የሆነ ቴክኖሎጂ ፕሮሚስ ተደርጎልናል። ይህ ምን ማለት ነው? ለምሳሌ አሁን እኛ እንዳልኩሽ አስተማሪዎቻችን በአብዛኛው እዛ ከጌንት ነው የሚመጡት፣ ከዩኒቨርሲቲ ኦፍ ጌንት ከዚህ በርቀት ነው ያለ ነው ማለት ነው። እኛ ኦፍኮርስ እንሄዳለን ወደዚያ ለትሬኒንግ፣ እነሱም ደግሞ ይመጣሉ በተቃራኒ ወደዚህ። አብረን በማንሆንባቸው ጊዜያት ደግሞ እዛም ሆነው እንኳን እኛ ሀገራችን ላይ ሆነን ይህንን ኦፕሬሽን አስተማሪ ወይ ደግሞ የእኛ ትሬነራችን ሲሰራ ለመከታተል የሚያመች አይነት አንድ ስፔሻል የሆነብን ፕሮሚስ ተደርጎልናቸው ማለም ሌሎች አሉ። እነዚህ
ዶክተር ጥላሁንና ባልደረባቸው ዶክተር ዳበስ በጅማ ዩኒቨርሲቲ በሚገኘው የስርዓተ ምግብ መፈጨት የካንሰር ሕክምና ክፍል ውስጥ በወር ከ20 እስከ 25 ቀዶ ጥገናዎችን የሚያደርጉ ሲሆን በወር በአጠቃላይ ከ75 እስከ 100 የሚደርሱ ህሙማንም እንደሚጎበኙም አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
Yeah. ጋቢና ቪኦኤ በየለቱ ወደ እናንተ የሚደርስ የወጣቶች ድምጽ ነው። ወደ ተከታዩ ፕሮግራማችን እንለፍ። የሁለተኛ ደረጃ ተማሪ ያለ ስማርት ሃውስ ወይም የውጭውን ሁኔታ በማስተዋል ራስዎን የሚቆጣጠር ቤት እንዲሁም የስልክ አጠቃቀምን የሚያቀል የሞባይል መተግበሪያ በመስራት ሀገር አቀፍ ሽልማቶችን ያገኘው ወጣት ናትናኤል ታምሩ ከአራት ወር በፊት የፕሮግራማችን እንግዳ ነበር። በዚህ የፈጠራ ስራውና የትምህርት ውጤቱ በካሊፎርኒያ የሚገኘው ሚነርቫ ዩኒቨርሲቲ ነጻ የትምህርት ድል ቢሰጠውም ለጉዞ የሚያስፈልጉትን ወጪዎች ለመሸፈን አለመቻሉን ነግሮን የነበረው ናትናኤል በፕሮግራማችን ላይ ከቀረበ በኋላ በተደረገለት ድጋፍ ወደ ሳን ፍራንሲስኮ ከተማ አቅንቶ በሰው ሰራሽ ልቀት ወይም አርቲፊሻል ኢንተለጀንስ የመጀመሪያ ዓመት ትምህርቱን ለመከታተል ጀምሯል። ናትናኤል ስለ ተደረገለት ድጋፍ እንዲሁም አዳዲስ ለሚሰራቸው የፈጠራ ስራዎች ያጠናከርኩትን ፕሮግራም ሰምተን እንመለስ። ከወራት በፊት ወጣቱ የቴክኖሎጂ ፈጣሪ ስንል በእንግድነት ጋብዘነው የነበረው ናትናኤል ታምሩ በሰራቸው የቴክኖሎጂ ፈጠራዎችና በትምህርቱ ባለው የላቀ ውጤት በዓለም ዙሪያ ከ180 ሀገራት ከተወዳደሩ 25000 ተማሪዎች ውስጥ በመመረጥ በአሜሪካን ሀገር ካሊፎርኒያ ግዛት የሚገኘው ሚነርቫ ዩኒቨርሲቲ ነጻ የትምህርት ድል አግኝቶ ነበር። ሆኖም በተሰቡ ለጉዞም ሆነ ለሌሎች ራሱ ሊሸፍናቸው የሚገቡ ወጪዎች አቅም ስለሌላቸው የሚያግዘው እንደሚፈልግ ናትናኤል በወቅቱ እንዲስል ነበር ያጫወተን።
ያስፈልገኛል ተብሎ ከታሰበው ወጪስ 33000 አሜሪካን ዶላር ውስጥ 31 ሺህ ሰጥቶኛ ከቀረው 1950 በነንዲሽ ያስተምን የሚፈልገው ከዛው ውጪ ደግሞ የቪዛና የኤር አኮሞዲሽን ቲኬት በኔ ነው የሚሸፈነው ማለት እሱ ነው ትንሽ ስታክ ያደረገብኝ። ከዛው ውጪ አለውን
ናትናኤል በፕሮግራማችን ከቀረበ በኋላ ታዲያ ከአድማጮችና ዛሬ ለደረሰበት ደረጃ መሰረቱን እንዲጥል ከማድረግ አንስቶ በፈጠራ ስራዎቹ በርካታ ድጋፎችን ሲያደርግለት ከቆየው ስቴም ሲነርጂ ተቋም ባገኘው ድጋፍ ያሰበው ተሳክቶ ወደ ሳን ፍራንሲስኮ ከተማ አቅንቷል። በሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ የመጀመሪያ ዲግሪውን ለመያዝም የትምህርት ጎዳና አንድ ብሎ ጀምሯል። ለመሆኑ ፈተናው እንዴት አለፈ ስል ናትናኤልን ጠይቀዋለሁ።
ሂደቱ በጣም ያው አድካሚና ትንሽ ከባድ ነበር። ቢሆንም ግን አሁን ተሳክቶ እዚህ ላይ ደርሻለሁ። በዚህ ፕሮሰስ ላይ የስቲም ሲነርጂ አስተዋጽኦ በጣም ትልቅ ነበር። ሃይ ስኩልም እዛ እንደተማርኩኝ ባለፈው ኢንተርቪው ላይ ገልጬ ነበር። ከዛ መማሪና ደግሞ ለሰክሰስ መድረሴን በማስመልከት እነሱ $1,000 እርዳታ አደረጉልኝ። ከዛ ውጭ ደግሞ ቪኦኤ ላይ የኢንተርቪውን የሰሙ አድማጮቻችንም ደግሞ የተለያዩ እርዳታዎችን በተለያዩ መልኩ ሲያግዙ ነበረ። ያ ሁሉ ነገር ተደርጎ ነው ለዚህ ደረጃ የደረስኩት።
ዓለም በሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ እና ማሽንን በማስተማር በመሳሰሉ የቴክኖሎጂ ውጤቶች በመተመረበት በዚህ ወቅት በዘርፉ መሰማራት የሚፈልጉ ኢትዮጵያውያን ተማሪዎች ቁጥርም እንዲሁ እያደገ ነው። ትውልድና እድገቱ በባህር ዳር ከተማ የሆነው የ21 ዓመት ወጣት ናትናኤል እንግዳችን ሆኖ ሲቀርብ ምኞቱ የሰው ሰራሽ ልህቀትን በመጠቀም የኢትዮጵያን ማህበረሰብ ኑሮ ማቅለል የሚችሉ የፈጠራ ስራዎችን ማበርከት መሆኑን ነግሮን ነበር። በሚነርቫ ዩኒቨርሲቲ የጀመረው ትምህርትም ይህን አላማውን የሚያሳካለት እንደሆነ ናትናኤል ይናገራል።
ስኮላርሺፕ ያገኘሁበት ፊልድ ኮምፒውተር ሳይንስ እና አርቲፊሻል ኢንተለጀንስ ነው። በጣም ሞደርን እና ከረንትሊ በጣም ዲማንድ ያለው ኮርስ ነው። ከኔም ከድሮ ስራዎች ጋር የተገናኘ እና ወደፊትም እነዛን በደንብ ለማስቀጠል አድቫንስድ በሆነ ደረጃ ለማስቀጠል የሚያግዘኝ ትምህርት ይሆናል። ግን ለአሁኑ ወደዛ ከመሄዳችን በፊት ማግኘት ያለብን የተለያዩ ስኪሎች ስላሉ እዛ ላይ ነው እየሰራን ያለ ነው። ግን ቀጣይ አመት ጀምሮ እስከምመረቅበት አመት 2025 ድረስ ኮምፒውተር ሳይንስ እና አርቲፊሻል ኢንተለጀንስ ነው የማጠናው።
ናትናኤል ከሁለተኛ ደረጃ ትምህርቱ ጀምሮ ትምህርቱን የተከታተለው ስቴም ሲነርጂ በተሰኘ በኢትዮጵያ 22 ማዕከላትን በማቋቋም ተማሪዎችን በሳይንስና ቴክኖሎጂ ትምህርት ለማበረታታት የሚሰራ ተቋም ውስጥ ነው። ለናትናኤል ነጻ የትምህርት ድል መሳካትም ትልቁን ሚና ተጫውቷል። የተቋሙ የሥራ ኃላፊ የሆኑት አቶ ጸጋዬ ለገሰ ናትናኤል ዛሬ የደረሰበትን ደረጃ እንዲህ ገልጹታል።
ናትናኤል በብዙ ኢትዮጵያ ውስጥ ካሉት 22 ሴንተሮች ውስጥ በባህር ዳር ዩኒቨርሲቲ ስር በሚገኘው ስቴም ሴንተር ውስጥ የተማረ ልጅ ነው። ብዙ ጊዜ በየአመቱ በምናካሄደው አንደኛ ደረጃና ሁለተኛ ደረጃ ተማሪዎች ጋር በሚደረጉ የፈጠራ ስራዎች ሁለት ጊዜ አሸናፊ መሆኑን አስታውሳለሁ። ከሴንተሩም ኃላፊ ሪፖርት ደርሶኛል እና በሀገር ደረጃ ስታዩ እንደዚህ አይነት ልጆችን የመፍጠሩ ሁኔታ የሴንተሩ ሪዛልት ነው ማለት ይቻላል። እና ናት ላይ የምናስበው ምንድን ነው? ለኛው ትካም በጣም ጥሩ የሆነና ጥሩ ኤግዛምፕለሪ የሆነ ልጅ ሆኖ አገሩንና የሚመጣውን ጀነሬሽን ቀይራል የሚል ተስፋ ስላለን ነው።
እስቴም የተቋቋመበት አላማም ልክ እንደ ናትናኤል ወጣቱ ትውልድ በሳይንስና ቴክኖሎጂ ትምህርት ላይ እንዲበረታና የስራ ፈጠራ ክህሎታቸውን እንዲያዳብሩ ማድረግ መሆኑን አቶ ጸጋይ ጨምረው ይገልጻሉ።
እንግዲህ በአሁኑ ደረጃ የናትናኤል አይነት ተማሪዎችን በተለይ ሴቶችን በተለያዩ ዩኒቨርሲቲዎች አሁን በቅርብ ጊዜ ከሁለት ሳምንት በፊት በአርባ ምንጭ ዩኒቨርሲቲዎች አካባቢ ያሉት የተለያዩ ፈጠራ ስራ ያላቸው ተወዳድረው 10 ሴት ተማሪዎችን ሽልማት አዘጋጅተን ነበር እና ወርክሾፕ ነበር እና እንደዚህ አይነት ወጣቶች በተለይ ሴቶች በሳይንስና ቴክኖሎጂ ያላቸው ተሳትፎ ጉልህ እንዲሆን በሚለው አላማችን መሰረት በጣም አስታሚንግ የሆነ ለሀገር የሚጠቅሙ የተለያዩ የልማት ፈጠራ ስራዎችን የሰሩ ልጆች አሉ። ይሄ አንዱ ሲሆን በሚቀጥለው ወር በተለያዩ ትምህርት ቤቶች የሚገኙ በፈጠራ ስራ ጎበዝ የሆኑ ተማሪዎች በየአካባቢያቸው ተወዳድረው በአገር አቀፍ ደረጃ ውድድር እናካሄዳለን። ያንንም ውድድር ከዚህ በፊት ናትናኤል ሁለት ጊዜ ተወዳድሮበታል። እሱን የመሰሉ ልጆች በጣም ብዙ ልጆች ወደ አገር አቀፍ ደረጃ ለማምጣት እና ፈጠራ ስራዎቻቸውን ለማዳበር ጥረት እናደርጋለን፣ ሰፖርት እናደርጋለን ማለት ነው።
ናትናኤል በሳን ፍራንሲስኮ ከተማ ሚነርቫ ዩኒቨርሲቲ በሚኖረው የአራት ዓመት ቆይታ የፈጠራ ቴክኖሎጂዎችን መስራት የሚጠበቅበት ሲሆን ከዚህ በፊት የሰራቸውን የፈጠራ ስራዎች ማሳደግና በተለይ በኢትዮጵያ የሚኖረውን ማህበረሰብ ህይወት መቀየር የሚችሉ የቴክኖሎጂ ውጤቶችን ይዞ መመረቅ እንደሚፈልግ ናትናኤል ያስረዳል።
አርቲፊሻል ኢንተለጀንስን ወደ ኢትዮጵያ መውሰድ ይሆናል እንግዲህ መጀመሪያው ግዴ፣ ግን ወደዛ ሰውስተው ማህበረሰቡ ሊጠቀምበት በሚችል ሁኔታ መሆን አለበት። ማህበረሰቡ ሊፈልገው ወይም ሊጠቀምበት በሚችለው ደረጃ መጠኛ ለመውሰድ ነው ያሰብኩትኝ። አሁን ኢትዮጵያ ውስጥ ያሉ ችግሮች በብዙ የሚመጡት የሆነ ከሲስተም ብልሽት ኦር ደግሞ የሆነ ነገሮች አውቶሜት ካለመሆናቸው የተነሳ ነው እና አርቲፊሻል ኢንተለጀንስ ደግሞ እንደዚህ ነገሮችን ሶልቭ ለማድረግ ስለሚጠቅመን በዛ መሰረት ኢትዮጵያ ውስጥ ያሉ ችግሮችን በአርቲፊሻል ኢንተለጀንስም ሆነ በተለያዩ የቴክኖሎጂ ሜቶዶች ሶልቭ ለማድረግ እንሞክራለን ብዬ አስባለሁ።
ናትናኤል እዚህ ደረጃ እንዲደርስ ለረዱትም ምስጋና አለው።
ቲም በጣም እንግዲህ ኢትዮጵያ ውስጥ በጣም የተንቀሳቀሰ ያለ ፕሮጀክት ነው። በጣም ሊስፋፋና ላይክ መንግስትም ሆነ ሁሉም ባለድርሻ አካላት በደንብ ቢያዩትና በደንብ ቢሰሩበት ፕሮዳክት የሚያደርግ ፕሮጀክት ነው ብዬ ነው የማስበው። እኔም ፐርሰናሊ እንድለወጥ እንደዚህ አይነት ደረጃ ላይ እንድደርስ ዋናው ቤዚክ እንትን የሰጠኝ እሱ ትምህርት ቤቱ ስለሆነ በዚህ አጋጣሚ ማመስገን ፈልጋለሁ። እዚህም ከደረስኩ በኋላ የሚያስፈልገኝ ድጋፍ ያደረጉልኝ ስለሆነ እዚህም እንድደርስ ፋይናንሻሊም በሞራልም በሁሉም ነገር ሰፖርት ያደርጉኝ ስለነበረ በፊት ያስተማሩኝ የቲም መምህሮችንም ሁሉንም ማመስገን ፈልጋለሁኝ። ሌላ ማመስገን ፈልገው እዚህ ያሉ የኢትዮጵያ ኮሚኒቲዎች አሁንም ድረስ እያገዙኝ ነው። ሳን ፍራንሲስኮ ነዋሪዎች አሉ። እንዲሁም እናንተንም ማመስገን ፈልጋለሁ እዚህ ፕሮግራም ላይ እንድቀርብና ሀሳቤ እንድሰጥ ስላገዛችሁኝ ሁላችሁንም ማመስገን ፈልጋለኝ።
ኢትዮጵያ ውስጥ ተማሪዎች ለሳይንስና ቴክኖሎጂ ትምህርቶች የበለጠ ፍቅር እንዲኖራቸው በክፍል ውስጥ የሚማሩት ትምህርት በአካባቢያቸው ከሚያዩት ነባሪ ሁኔታ ጋር የተዛመደ በተግባር የታገዘና ፈጠራን በሚያበረታታ መልኩ ከተደረገ ወጣቱ ትውልድ ልክ እንደ ናትናኤል የሰውን ልጆች ህይወት የሚያቀሉ የፈጠራ ስራዎች ላይ መሰማራት ይችላል። ከአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ፕሮግራማችን እንደቀጠለ ነው። ቀጣዩ እንግዳችን 7 አመታትን በማረሚያ ቤት ውስጥ ያሳለፈ ወጣት ሲሆን በማረሚያ ቤት ውስጥ ያዳበረውን መልካም ስብዕና ለባህር ዳር ወጣቶች እያካፈለ ይገኛል። በትላንትናው ዕለትም ለኢትዮጵያና ለባህር ዳር ሰላም ሮጣለሁ በሚል መሪ ቃል የ10000 ኪሎ ሜትር የጎዳና ላይ ሩጫ ውድድር በባህር ዳር ከተማ አዘጋጅቶ ነበር። በውድድሩ ላይ የተሳተፉ ወጣቶች የከተማ አስተዳደሩ ለወጣቱ ያደረገው ድጋፍ የከተማውን ወንጀል ለመቀነስ እድል እንደሚፈጥር ነግረውናል። በቦታው የተገኘችው አስቴር ምስጋናውናት ተከታዩን ልካለች።
ወጣት ታየሌ በወንጀል ህግ ፍርደኛ በመሆን በጣሊቲና በባህር ዳር ማረሚያ ቤቶች ከወጣትነት እድሜው 7ቱን አመታት በእስር አሳልፏል። በቃሊቲ ማረሚያ ቤት ከተለያዩ አፍሪካ ሀገራት ከመጡት ታራሚዎች ጋር በመሆን የአፍሪካ ወጣቶችን ወንጀል እንዳይሰሩ ከእስር ሲወጡ ምን መስራት እንዳለባቸው እንደተወያዩ ይናገራል።
ያው ወጣት አፍሪካ በማረሚያ ቤት የተቋቋመ ድርጅት ነው። ከናይጄሪያ፣ ከኡጋንዳ፣ ከኬንያ፣ ከተለያዩ የአፍሪካ ክልሎች ከመጡ የህግ ታራሚዎች ጋር የተመሰረተ ድርጅት ነው። የህግ ታራሚዎች በተለያየ ቦታ መምከር፣ ታርመው ታንጸው መውጣት፣ ሲወጡ ደግሞ ወደ ማህበረሰቡ ተቀላቅለው ካለፉት ህይወት ትልቅ ስራ ሰርተው ትልቅ ደረጃ ላይ እንዲደርሱ ማንቃት ነው ትልቁ አላማችን። ወንጀልን በመከላከል ትልቅ ስራ መስራት።
ወደ ባህር ዳር ማረሚያ ቤት ሲዛወርም ሐሳቡን ይዞ እንደመጣም ይናገራል።
ባህር ዳር በባጃጅ ወንጀል ሲሰራሉ ከተለያየ ነገር በመኪና ያየ ወንጀል ይበዛል። ሶ በተለይ ማረሚያ ቤት የነበሩ የባህር ዳር ልጆች ከድርጅታቸው ተጠቅቶ እኔ ስለ ባህር ዳር ሰላም ይመለከተኛል፣ እኔ ስለ ራሴ ሰላም ይመለከተኛል፣ የዛሬው ማራማሪ ስለ ኢትዮጵያ ሰላም ስለ ባህር ዳር ሻወር እንጀምር ከራስ መጀመሪያ ባህር ዳር ላይ እየሰራ ነው ያለው ነገር የህዝቡን ማስተካከል አለበት አንዱ ነው። ይሄን ሚና ደግሞ እየተጫወቱ ያሉ በተለይ ከማረሚያ ቤት ውጭ
ወጣት ታዬ ከአመት በፊት በኮቪድ ምክንያትና በማረሚያ ቤቱ ባሳየው መልካም ስብዕና ከእስር በምህረት ተፈቷል። በማረሚያ ቤት ቆይታው ያካበተውን መልካም ስብዕና ግን ለባህር ዳር ከተማ ወጣቶች ባገኘው አጋጣሚ ያስተምራል። ትናንት በባህር ዳር ከተማ የወንጀልን አስከፊነት ለወጣቱ ለማስተማር ለኢትዮጵያና ለባህር ዳር ሰላም እሮጣለሁ በሚል ርዕስ የ10 ኪሎ ሜትር የሩጫ ውድድር በከተማው አካሂዶ ነበር።
የዛሬው ማላማችን ከዚህ በኋላ ባህር ዳር ላይ በተከዚህ በላይ ለመስራት ከመንግስት አካል ጋር ተሳስረን ባህር ዳርን ዌክአፕ የነቃ ወጣት እንፈጥራለን ማለት ነው። በተለይ እንደ ስርቆት አይነት አጥቂያፊ ነገርን ተቃውሞ መንግስትን ማገዝ አለበት። ለዚህ ወጣቱ ዘመቆ ማለት ነው።
በውድድሩ ከተሳተፉ ወጣቶች መካከል ሀብታሙ አላምረው አንዱ ነው። የታየ ህይወት ተሞክሮ የሌሎች ወጣቶች ህይወት ይቀይራል ይላል።
በካፕ አፍሪካ በተመሰረተው ምናልባት መረጃው ሊኖራችሁ ይችላል። በማረሚያ ቤት ከነበሩ ወጣቶች የተሰባሰበ ያኔ የተመሰረተ ነው። ወካፕ ያሉበት ምክንያት ጠይቄም ነበረ። የተለያዩ ወንጀሎች የሰሩ ከመላው አፍሪካ የተገናኙ ልጆች አንድ ላይ ስሜት ነበሩ። በዚህ አጋጣሚ የእኛም የከተማችን ተወላጅ በማረሚያ ቤት በነበረበት ሰዓት የተመሰረተ እንደሆነ መረጃ ደርሶኛል። ይሄ ልጅ ላለፉት አመታት በእስር ቤት በነበረበት ሰዓት ላይ ታርሞ ታንጾ ነው የወጣው። በዚህ ሲስተም ውስጥ ያሉ ልጆችም ከዚህ ብዙ ነገር መማር ይችላሉ። በነገራችን ላይ ዌክአፕ አፍሪካ ይህን ሩጫ ከዚህ በላይ ለማዘጋጀት ላለፉት 4-5 ወራት ደክመዋል። እኔም በአጠገባቸው ስለነበርኩ ይነግሩኝ ነበር። በተፈጠረበት ወቅታዊ ጉዳይ ነው የዘገየው። ቀኑ ደርሶ ሲጋይ ይህን ፕሮግራም አዘጋጅተናል። ይህ ደግሞ የእኛ የከተማችን ወጣት ነው ልናግዘው ልናበረታታ ይገባል። የከተማ አስተዳደሩ፣ የከተማ ጸጥታ አዘር እስካሁን ባየሁት ነገር በጣም ኮርቼባቸዋለሁ። አብረው ታጠገቡ ነው ያሉ። ደስ የሚል ጊዜ ነው እያሳለፍ ነው።
በውድድሩ ከአንድ እስከ ሶስት ለወጡ ተወዳዳሪዎችም የባህር ዳር ከተማ ከንቲባ በተገኙበት ሽልማት ተበርክቷል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
የተከበራችሁ አድማጮች ለምሽት ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየ ነበርን። ንጉሱ ከስቱዲዮ በጀመረልን ሙዚቃ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት።